ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እነዛ ባለ ሀብቶችን እናንተ ሳይሆን እንዲህ ህፃን ልጅ ይችታማለች እንዲህ ህፃን ልጅ ይዘን እንዲህ የምታረጉን የት እንሂድ ከሀገራችን ብለን በምንዛ አንደኛው እኛ ምን እናርግ? እኛ እኮ ስንመጣ ሰው ያለበት አልመሰለንም። ስንረከብ ግን ሰው የሌለበት ቦታ ብለውን ነው የመጣነው። ስንመጣ እኛ ራሳችን ግራ ተጋብተናል። ሰው በሀገሩ እንዴት እንደዚህ ይሆናል? በቃ እኛ መንግስት ከሌለን የላችሁም እንባልና በቃ እንደኛ ሲቁርታችን ነው። እኔ ልጆች አሁን እንዳባቸው እኔ ልጅ አስዬ ነው እንደገና ደግሞ ሶስት ልጆች ቤት አለ።
እኛ ስንገባ ጫካና ድንጋይ ነበር አካባቢ። ዳገታማ ነው። ዳገቱን በዚህ ህዝብ ጉልበት ዳገቱ ተፈንቅሎ መንገድ ሲለማ ማለት ነው አልሙ ተብለን ውሃ ከቴብሲ ሰፈር ስናመጣ በደሃው ገንዘብ ቀን ስራ እየሰራን ሻይ ቤት ነው የምሰራው እኔ በየመንገድ በየሀብታም ጥግ ተጠግቼ ሻይ ቤት ሰርቼ ነው ቦታውን የገዛሁት።
በነፋስ ስልክ ላፍቶ ክፍለ ከተማ ልዩ ስሙ ማንጎ ጨፌ በሚባል አካባቢ ሰሞኑን ቤታቸው ከፈረሰባቸው ተፈናቃዮች መካከል ናቸው የሰማቸዋቸው። ዝርዝሩ በእለቱ አብይ ርዕስ ይቀርባል። አድማጮች፣ የከተማውን ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም።
በርካታ እስረኞች በይቅርታና በምህረት እየተለቀቁ ባለበት በአሁኑ ወቅት በተመሳሳይ መዝገብ የተከሰሱ እስረኞች ግን አሁንም ድረስ ጨለማ ቤት ውስጥ ተዘግቶባቸው ይገኛሉ ሲሉ ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። የዚህንም ዝርዝር ይዘናል፣ በዜና መጽሔት ክፍለ ጊዜ ይቀርባል።
አርዕስተ ዜናው ደግሞ ቀደም ሲል አሉላ ካነበበው በተጨማሪ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሊያደርጉ ያቀዱትን ውይይት ሰረዙት። ኤርትራ ዛሬ ነጻ የወጣችበት 27ኛ ዓመቷን አከበረች።
ጤና ስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ግንቦት 16 2010 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ፣ የፕሮግራሙ አቀናባሪ ብርሃን ኃይሉና የስርጭት መሀንዲሱም አብሮን እስከ ምሽቱ 4 ሰዓት ይቆያል። በቅድሚያ የዕለቱን ዜና እናሰማ። የኢትዮጵያ መገናኛ ብዙሃን በዘገቡት መሰረት የኦሮማያ ክልላዊ መንግስት ዛሬ ግንቦት 16 7611 የህግ ታራሚዎችን በይቅርታ ፈቷል። 7183ቱ ሴቶች፣ ቀሪዎቹ 428 ደግሞ ወንዶች መሆናቸው ታውቋል። ለህግ ታራሚዎቹ ይቅርታ ያደረጉት ርዕሰ መስተዳድሩ አቶ ለማ መገርሳ የፖለቲካ ምህዳሩን ለማስፋት በተያዘው ጥረት መሰረት ይህ ይቀጥላል ብለዋል። መስተዳድሩ ባለፈው መስከረም ወር 2010 6655 እስረኞችን መፍታቱም ታውቋል። በታህሳስ ወር 2009 ደግሞ 6430 የህግ ታራሚዎች በይቅርታ መለቀቃቸው አይዘነጋም። በሌላ በኩል ደግሞ የትግራይ ክልላዊ መንግስት ከ2000 በላይ እስረኞችን በይቅርታ ለመልቀቅ እንደወሰነ የክልሉ የህዝብ ግንኙነት አቶ ረዲ ሐለፎም ለቪኦኤ ገልጠዋል። አቶ ረዳይ እስረኞቹን መፍታት በየአመቱ ግንቦት 20 የሚፈጸም ነው ብለው 54 ሴቶች የሚገኙባቸው 2200 የህግ ታራሚዎች ባሳዩት መልካም ጠባይ እንዲፈቱ ተወስኗል ሲል ዓለም ፍስሐ ከመቀሌ ባስተላለፈው ዘገባ ጠቅሷል። ቀደም ሲል እንደገለጽነው ዛሬ ኤርትራ 27ኛ የነጻነት በዓሏን አክብራለች። ዘገባ እየጠበቅን ነው፣ እንደደረሰን እናቀርባለን። ይሁንና የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ የመልካም ምኞት መግለጫ መልእክት አስተላልፈዋል። በዩናይትድ ስቴትስ መንግስትና ህዝብ ስም የኤርትራ ህዝብ ዛሬ ለሚያከብረው 27ኛ የነጻነት ቀን መልካም ምኞቴን እገልጣለሁ ያሉት ውጭ ጉዳይ ሚኒስትር ፖምፒዮ የጋራ እሴቶቻችንም ሁለቱን ህዝቦች ይበልጥ እንደሚያቀራርቧቸው ተስፋ አደርጋለሁ ሲሉ መልእክታቸውን አጠናቀዋል።
በተለያዩ የምስራቅ አፍሪካ አካባቢዎች ሰሞኑን እየጣለ ያለው ከባድ ዝናብ ብዙ ህይወት ማጥፋቱና በመቶ ሺዎች የሚቆጠር ሰው ማፈናቀሉ እየተነገረ ነው። በከበደው ዶፍ በብዛት እየተጎዱ ያሉት ኬንያ፣ ሶማሊያና ሩዋንዳ መሆናቸውም ታውቋል። የአሁኖቹ የጎርፍ መጥለቅለቅ አደጋዎች እየደረሱ ያሉት አካባቢው ሚሊዮኖችን ለረሃብና ለበሽታ ዳርጎ ሲያስፈራ ከነበረው ካለፈው ዓመት የበረታ ድርቅ ለማገገም እየጣረ ባለበት ወቅት ነው። ራየል አምቧር ከናይሮቢ ዘግቧል። ሰሎሞን አባቴ ያቀርበዋል።
ኬንያ ሩዋንዳና ሶማሊያ ውስጥ በጎርፍ ምክንያት የሞተው ሰው ቁጥር ከ400 በልጧል። ሩዋንዳ ውስጥ ብቻ ባለፉት 4 ወራት ከ200 ሰው በላይ መሞቱን የሀገሪቱ የአደጋ አያያዝ ሚኒስቴር አስታውቋል። ከሞቱት መካከል 18ቱ ላይ ጉዳት የደረሰው በዚህ ወር ውስጥ በተፈጠሩ የመሬት መንሸራተት አደጋዎች ምክንያት ነው። ሶማሊያ ውስጥ ጁባና ሸበሌ ወንዞች ገደፎቻቸውን እያለፉ የሚፈሱባቸውን አካባቢዎች አጥለቅልቀዋል። ሁኔታው ሰውን ለበሽታና ለረሃብ ያጋለጠው መሆኑን የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ የሶማሊያ ኃላፊ ገልጸዋል።
በጎርፍ ምክንያት ብዙ ሰው እየሞተብን ነው። አሁን ወደ 220,000 ሰው የተፈናቀለ ሲሆን ውሃው እስኪመለስና ሁኔታው እስኪረጋጋ የተፈናቀለው ሰው ሰብአዊ እርዳታ ያስፈልገዋል። ጎርፉ የሚወርደው ወደ ህንድ ውቅያኖስ በመሆኑ ሙላቱ ወደ ባህር ጠረፍ አካባቢዎች እየዘለቀ ሲሄድ የሚፈናቀለው ሰው ቁጥርም እየጨመረ ይሄዳል ብለን እናስባለን።
ሳይክሎን ሳጋር የሚል ስያሜ የተሰጠው የውቅያኖስ ማዕበል ባለፈው ሳምንት መጨረሻና በዚህ ሳምንት መጀመሪያ አካባቢ ሶማሊያን ሲመታ ቢያንስ 13 ሰው ሞቷል። የአሁኑ ማዕበል የመታቸው የፑንትላንድ፣ የሶማሊላንድና የጅቡቲ አካባቢዎች ባለፉት 3 ዓመታትም እጅግ የበረታ ድርቅ ያዋለባቸው እንደነበሩ ብሬዲ አስታውሰው፣ በዚህም ምክንያት እንዲህ አይነቱን ጉዳት የመቋቋም አቅም እጅግ የተዳከመ መሆኑን ገልጸዋል። የኬንያ ቀይ መስቀል ማህበር ባወጣው ሪፖርት ደግሞ በዶፉ ምክንያት ቢያንስ የ200 ሰው ሕይወት እዚያው ኬንያ ውስጥ መጥፋቱን አመልክቷል። ከከባዶቹ ጉዳቶች አንዱ የሆነው 48 ሰው የሞተበት አደጋ የደረሰው ናይሮቢ አቅራቢያ የሚገኝ ግድብ በቅርቡ በመሰበሩ ምክንያት መሆኑ ተዘግቧል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በመጪው ሰኔ 5 ቀን ሲንጋፖር ውስጥ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ሊያደርጉ የታቀደውን ውይይት ሰረዙት። ይህንንም ለሰሜን ኮሪያው መሪ በላኩት ደብዳቤ መግለጻቸው ታውቋል። ትራምፕ ለፕሬዚዳንት ኪም ከዋይት ሃውስ በተላከ ደብዳቤያቸው ከእርስዎ ጋር ለመገናኘትና ለመዋየት በጣም እንፈልጌ ነበር ሲሉ ይጀምሩና በመቀጠል ሆኖም በቅርቡ ባሰራጩት ግልጽ የጥላቻና አናዳጅ መልእክቶ ምክንያት ይህን ለረጅም ጊዜ ያጠርነውን ውይይት ለማካሄድ ወቅቱ አሁን አይደለም፣ አዝናለሁ ብለዋል። ፕሬዚዳንት ትራምፕን ያስቆጣቸው የመጨረሻው ከሰሜን ኮሪያ ምክትል የውጭ ጉዳይ ሚኒስትሯ ቾ ሶን ሆይ ዛሬ ጠዋት የዩናይትድ ስቴትሱ ምክትል ፕሬዚዳንት ማይክ ፔንስን የፖለቲካ ደደብ ብለው በመሳደባቸው መሆኑም ተገልጧል። የዋይት ሃውስ ባለስልጣናት በሰጡት መግለጫ ሰሜን ኮሪያውያን ፈቃደኛነታቸው ካለና አሁን የተያያዙትን ስድብና ኃይለ ቃል ካቆሙ ወደ ድርድሩ የመግቢያ በር ሁሌም ክፍት ነው ብለዋል።
ፓኪስታን ውስጥ የሚገኙ እስላማዊ አክራሪዎች አናሳ ቁጥር ባላቸው ስደተኞች የአህማዲ ማህበረሰብ ይዞታ የሆነን አንድ የአምልኮ ስፍራና አቅራቢያው የሚገኙ መኖሪያ ሰፈሮችን ማውደማቸው ተገለጠ። አንድ የአህማዲን ማህበረሰብ ቃል አቀባይ ትናንት ማምሻውን ባስተላለፈው ቃል ይህን ወደ 600 ያህል ወንበዴዎች ተሳታፊዎች የሆኑበትንና በምስራቃዊቱ የሲልኮት ከተማ የደረሰውን ጥቃት አውግዞ ውድመት የደረሰበት የአምልኮ ስፍራ የመቶ ዓመት ዕድሜ ያለው እንደሆነም አመልክቷል። የጥቃቱን አፈጻጸም የሚያሳይ በተንቀሳቃሽ እጅ ስልክ የተቀረጸ ምስልም ይፋ መደረጉ ታውቋል። የወደሙት ሕንጻዎች ከታሪካዊነታቸው በስተቀር ድርጊቱ በተፈጸመበት ወቅት ባዶ ስለነበሩ በሰው ሕይወት ላይ የደረሰ ጉዳት ግን እንደሌለም ቃል አቀባዩ ለአሜሪካ ድምፅ ገልጠዋል።
በመጨረሻም እንደ አውሮፓ አቆጣጠር በ2014 በበረራ ላይ እንዳለ ዩክሬን አየር ክልል እንደገባ የደረሰበት የጠፋው የማሌዥያው MH17 ጄት አውሮፕላን በሩሲያ ወታደራዊ ብርጌድ ሚሳይል መመታቱን አንድ ዓለም አቀፍ የምርመራ ቡድን አስታውቋል። ዊልበርት ፖልሲን የተባለው የኔዘርላንድስ ብሔራዊ ፖሊስ የመጀመሪያውን ምርመራ ውጤት ይፋ ያደረገው ባንኪን ኔዘርላንድስ ውስጥ ባካሄደው ስብሰባ እንደሆነም ታውቋል። ሩሲያ በተደጋጋሚ በሰጠችው ማስተባበያ ግን በዚህ ጥቃት ላይ እጇ እንደሌለበት አበክራ አስታውቃለች። ከአንድ ተንቀሳቃሽ ላውንቸር ላይ የተተኮሰ ሚሳኤል ግን እንደ አውሮፓ አቆጣጠር በሐምሌ 2014 የማሌዥያውን ቦይንግ 777 ጄት የመታው አፍቃሬ ሩሲያ ተገንጣዮች በሚቆጣጠሩት በዩክራይን የአየር ክልል ውስጥ ነው። የማሌዥያ አውሮፕላን ከአምስተርዳም ወደ ኳላላምፑር ማሌዥያ ሲያመራ ነበር። ብዙዎቹ የኔዘርላንድስ ዜጎች የሆኑበት 298 መንገደኞችን እንዳዘ በተተኮሰበት ሚሳኤል አየር ላይ እንዳለ የጋየው። አድማጮች ዜናው አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በአለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ5 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው አብይ ርዕስ።
በንፋስ ስልክ ላፍቶ ከተማ ልዩ ስሙ ማንጎ ጨፌ በሚባል አካባቢ ሰሞኑን ከ2000 በላይ ቤቶች በኃይል መፈሳቸውን መላው የኢትዮጵያ አንድነት ድርጅት መያድ አስታወቀ። ቤታቸው ፈረሰባቸው ነዋሪዎች በተፈጸመው ተደጋጋሚ ድርጊት መማረራቸውንም ገልጧል። በአካባቢው አስተዳደር ክህደት እንደተፈጸመባቸውም ይናገራሉ ይላል ዘገባው። ከአዲስ አበባ አምስተርዳም ሆነ ከአካባቢው ባልጣና አስተዳደርም ሆነ ከአካባቢው ባልጣናት ምላሽ ለማግኘት ያደረግነው ጥረት ዛሬም አልተሳካም። እንሆ ዘገባውን ከመለስካቸው አማ።
የመላው ኢትዮጵያ አንድነት ድርጅት መያድ ከአካባቢው በደል ደርሶብናል ከሚሉ ሰዎች ጋር በመሆን በጠራው ጋዜጣዊ መግለጫ ተፈጽሟል ያለውን ድርጊት በጽኑ አውግዟል። በነፋስ ስልክ ላፍቶ ክፍለ ከተማ ሃና ማርያም በተለምዶ አጠራሩ ማንጎ ጨፌ በተባለው ስፍራ ብቻ 2500 የሚሆኑ ቤቶች በኃይል እንዲፈርሱ መደረጋቸውን አስታውቋል። መያድ ይህ ስፍራ በምትኩ ከ10 ለማይበልጡ ባለሀብቶች እየተሰጠ ነው ብሏል። መያድ ይህን ድርጊት እንዲቆምም ጠይቋል። በአካባቢው ከ10 ዓመት በላይ እንደቆዩና ቤታቸው በተደጋጋሚ እንደፈረሰባቸው በመያድ ጽሕፈት ቤት በተሰጠው ጋዜጣዊ መግለጫ ላይ የተገኙ አያሌ ነዋሪዎች ይናገራሉ። ከእነዚህ መካከል ሼህ አብደላ የተባሉ ሰው መጀመሪያ ቦታውን ከገበሬ ገዛን ይላሉ።
ገበሬ ገዛን፣ ሰራን፣ ከዛ በኋላ ሰነድ አስገቡ ተብለን ለአራተኛ ጊዜ አስገብቻለሁ እኔ ራሴ። ማለት ሁሉም አስገብቷል። ሰነድ አስገቡ፣ በቃ እናንተ ህጋዊ ናችሁ አልሙ። መሰረት ድንጋይ ተጥሎልን የዘመናዊ የፖሊስ ኮሚኒቲ ስሩ ተባልን፣ መንገድ ስሩ ተባልን፣ መንገድ ሰራን። ውሃ ቦኖ ከርቀት ነው ያመጣ ነው። ያን ቦኖ አምጥተን ሰፈር ካደረስን በኋላ አሁን እኛን ካፈረሱ በኋላ ገበሬ ነው ግላ አይደለ። ማብራታችንን ሰባብሮ አሁን ባይን የሚታይ ነው። ፖሉን ሁሉ ቆራርጦ ጥሎ ነው ያለው እና ይህንን ሁሉ ካለማን በኋላ ነው መጥቶ እንደገና ህገወጥ ብሎ የሚሉን። ደግሞ ወረራችሁ ነው የሚሉን። አልወረርንም ገዝተናል እንጂ።
ሰሞኑን የተፈጸመውን ደግሞ ሼህ አብደላ እንዲህ ይገልጹታል።
ከሁለት ዓመት በኋላ ደግሞ ምናልባት አሁን ሰላም ይገኛል ብለን ስንሰራ ቆሞ እያዩን ነው። ተደብቀን አይደለም የሰራ ነው። ተያዩን ቆይቶ አሁን ደርሶ ደግሞ አንድ እንጨት የገዛናት በ120 ብር ነው አንዷን እንጨት። አሁን እንጨቱንም ንብረቱንም እንዳያወጡ ሰባብሮት ብቻ በላዩ ላይ አፈር አምጥቶ እየደፋበት አራስ ገና ወልዳ እንደገባች ከህፃኗን አውጥቶ ውጭ አስቀምጦ ነው ቤቷን ያፈረሰው።
ሌላው የአካባቢው ነዋሪ አቶ ጸጋይ ታደሰ በክፍለ ከተማው አመራር አባላት ክህደት ተፈጽሞብናል ባይ ናቸው።
ክደውናል። ምንድን ነው የካዱ? ሰነድ አስገቡ ተባል። የገዛንበትን ሰነድ ወረዳው አስገባል። ይሄ ሰነድ ያስገባችሁ ሰዎች እያንዳንዳችሁ በባልም ይሁን በሚስት ኮንዶሚኒየም ብትገኙ ስማችሁ ቢገኝ በእስራትም በገንዘብ ትቀጣላችሁ ተብለን ተኮንዶሚኒየም ብራችን አውጥተናል። ኮንዶሚኒየም ምጣ ማግኘት አንችልም፣ መሬትም ማግኘት አንችልም። እኛ ድሆች ስለሆንን ነው እዚያ የገዛ ነው እንጂ መሬት በምሪት የለም። በአገር ውስጥ እንደሚታወቀው በአዲስ አበባ ከተማ ወይ በማህበር አደራጅተው እንድናገኝ አልሆንም። በግዢ አቅም የለንም፣ ዜጎች ነን። የሊዝ አዋጁ 2004 ዳር 17 የወጣው ነጋሪት ጋዜጣ የሚለው ማንኛውም ህገወጥ ቦታ መኖሪያ ኤሪያ ሆኖ ከተገኘ በተከታታይ 4 ዓመታት ህጋዊ ይሆናል። የፕላን ተቃርኖት አለው። በ7 የሰራ ቀናት ማስጠንቀቂያ ተሰጥቶ ግለሰቡ እንዲያነሳ ይደረጋል። ግለሰቡ ታላነሳ የሚመለከተው የቀበሌ መስተዳደር፣ የወረዳ መስተዳደር አካላት አንስቶ ላነሳው ንብረት ግምት ግለሰቡን ይጠይቃል ይላል። የኛ መኖሪያ ኤሪያ ነው። የሰፈሯን ካርታ ለብቻው አምጥተው ፖሊስ ኮሚኒቲ ጽፈት ቤት ላይ ለጥፈው መኖሪያ ነው ብለው አሳምነውናል። ህዝቡን ስንት ጊዜ ነው የሚክዱት? እልል እያስባሉ እዚያ ምርጫ ሰዓት ሲደርስ ነው ይህን የሚያደርጉት።
እነዚህ ነዋሪዎች ከአንድ ዓመት በፊት ለአዲስ አበባ ከተማ ምክር ቤት ባቀረቡት አቤቱታ የተሰጣቸው መልስ የተፈጸመባቸውን በደል ያወቀና ማረሚያ እርምጃ እንዲወሰድም መንገድ ያመላከተ ነው በሚል በዶክተር ታወር ገብረመድን የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ፊርማ የወጣ ደብዳቤ እንደ ማስረጃ ያቀርባሉ። ይህ ደብዳቤ በነፋስ ስልክ ላፍቶ ክፍለ ከተማ የወረዳ 1ና 11 ነዋሪዎች ያቀረቡት አቤቱታ መሆኑን ይናገራል። ነዋሪዎቹ ባቀረቡት አቤቱታ ያፈሩት ቤትና ንብረት ህገወጥ ናቸው በሚል ያለማስተንከቂያ በወረዳው አስተዳደር እንደወደመባቸው በማብራራት ለወደመባቸው ንብረት መንግስት ካሳ እንዲከፍላቸውና የቤት መስሪያ ምትክ ቦታም እንዲሰጣቸው ጠይቀዋል በማለት ያስታውሳል። በአፈ ጉባኤ ፊርማ ወጪ የተደረገው የደብዳቤ አክሎ ጉዳዩን በተደራጀ መልክ እንዳጣራው ይዘረዝራል። በመጨረሻም የውሳኔ ሐሳብ አቅርቧል። ከክፍለ ከተማ እስከ ወረዳ ተወርዶ በተሰበሰበው መረጃ ነዋሪዎችን ህገወጥ ናቸው ብሎ በአንድ መድረክ ሰብስቦ ከመንገር ባለፈ ቦታውን መንግስት እንደሚፈልገውና ህግን ማስከበር ስላለበት እርምጃ እንደሚወሰድ ስለሆነም ንብረታቸው እንዲያነሱ ጊዜና ማስጠንቀቂያ በመስጠት ጭምር በግልጽ ለእያንዳንዳቸው ያሳወቀበት ሁኔታ እንደሌለ መገንዘብ ተችሏል ይላል የአፈጉባኤው ደብዳቤ። አክሎም ከዚህ በላይ ነዋሪዎቹን ንብረታቸውን እንዲያነሱ የተሰጣቸው ማስጠንቀቂያ ለመኖሩ ማስረጃ ሊቀርብ አልቻለም። ይህ ባልሆነበት በነዋሪው ላይ ህገወጥ ቢሆንም እንኳ ቤት ማፍረስና ንብረት ማውደም በምንም መስፈርት ተገቢነት እንደሌለው መረዳት ይቻላል። ሲያጠቃልል ደግሞ ስለዚህ ይህን ታሳቢ ያደረገና መልካም አስተዳደርን የሚያረጋግጥ ፍትሃዊና አስተዳደራዊ ምላሽ በጥናት ላይ ተመስርቶ ለአቤቱታ አቅራቢዎች እንዲሰጥ ኮሚቴው ያቀረበውን ሐሳብና ነዋሪዎች ያቀረቡትን አቤቱታ አባሪ አድርገን መላካችንን እንገልጻለን። ማህተም የአዲስ አበባ ከተማ ምክር ቤት ጽህፈት ቤት የማይነበብ ፊርማ ታቦር ገብረመድን ዶክተር የአዲስ አበባ ከተማ ምክር ቤት አፈ ጉባኤ። ግልባጭ ለክቡር የአዲስ አበባ ከተማ አስተዳደር ከንቲባ ለወረዳ 1ና 11 አቤቱታዎች አዲስ አበባ ይላል። ሰሞኑን በዚህ ክፍለ ከተማ በተጠቀሱት ወረዳዎች የተፈጸመውና የዚህ ደብዳቤ መንፈስ ግን ፍጹም የተለያየ ይመስላል። ግፍ ተፈጽሞብናል ከሚሉት መካከል ህፃናት ያዘሉ የሚያጠቡ እናቶችና በእድሜ የሚገፉ አሩጋን ይገኙባቸዋል። ልጅ ካዘሉት መካከል አንዷ ወይዘሮ ፀሐይ አድማሱ የአራት ልጆች እናት ነኝ ይላሉ።
በፈረሰብኝ ሰዓት ያው መሄጃ ስለሌለኝ ቁጭ አልኩኝ እዛው ሸራው ጥሬ። መጨረሻ ላይ ቹ ልጄ ታመመችብኝ። ስትታመምብኝ ያው ሐኪም ቤት ሄጄ መድኃኒት ጃርዲያ አምቢባ ተብሎ አራት ሽንት ያው ከክፍለ ከተማ ነው መጣና አንሱ ሁለት መንታ ወለደች ደግሞ ከጎን ያለች የሷ ላስኪት አንስተው ፖሊሶችን ቀደዱ ሲላቸው ልጆቹን አዩና በጣም አሳዘኗቸው ፖሊሶቹ። ለልክ መድኃኒት ይዤ ስገባ ነው እኛ አንቀድም አናቃጥልም ያቃጥል እሱ አሉ። አታቃጥልም አንተ አለና ራሱ ብሽርክ የዛች መንታ ወለደች ብሽርክ ሲያረግ እኔ መድኃኒት አቅፌ መጥቻለሁ እባክህ እባክህ እቺን እንኳን መድኃኒቷን ትጨርስልኝ ለአራት ቀን ነው ለአምስት ቀን እባክህ ተነሽ 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 ክዲ 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 ነው ያለኝ። ትንሽ ትንሽ ምን እንደመኖር ያለሽ እኔ ባለማው ሰፈር እዚህ ጋር ስንታፍሰን እንዲሁ በነፃ መግቢያ የለን የት ብታባርሩን ነው ብዬ በማዝሳ ባለ ሀብቱ አብሮ ነበረ። አንተስ አይነህ እያየ እንዴት በእኛ ላይ ስለ ሄደት አለ እሱ ያኛው ተናግሮ በስልክ ና ና ና አንድ ሶስት ሰው ነው የቀረው ና ና ተረከብ መሬትህን አለ። እኔን እንደዛ ካለ በኋላ እነዛ ባለ ሀብቶችን እናንተስ አሁን እንዲህ ህፃን ልጅ ይቺ ታማለች እንዲህ ህፃን ልጅ ይዘን እንዲህ የምታረጉን የት እንሂድ ከሀገራችን ብለን በምን ሰዓት አንደኛው እኛ ምን እናርግ እኛ እኮ ስንመጣ ሰው ያለበት አልመሰለንም ስንረከብ ግን ሰው የሌለበት ቦታ ብለውን ነው የመጣነው። ስንመጣ እኛ ራሳችን ግራ ተጋብተናል። እና እንዴት ትገዛለህ እንዴት በላያች እስቲ ተመልከተኝ እስኪ ተመልከስ እኛ አሁንም ቢሆን መንግስት ወደ በላይ ሄዱ መንግስት አንሳ ካለ ቆርቆሮን ጭኝ ይሄዳለሁ እኔም ግፍ አልፈልግም አለ። ስለዚህ እና እኔ የምለው ምንድነው መንግስታችን ለእናቶች ካለ ይመልከተን ይሄን ከነ ልጆቻችን ወድቀናል ይመልከተን ነው የምለው። ሌላ የምለው ነገር የለም። ይሄ ምስኪን ደሃ መላ ይስጠው።
ፀሐይ መኮንን እባላለሁ። ጫፌ ማንጎ ከሚባል ሰፈር ነው የመጣሁት።
ምንድነው የደረሰብኝ ችግር?
የደረሰብኝ እኔ በ96 ዓመተ ምህረት ነው የገዛሁት ቦታውን ማለት ነው። ከዛ 10 ዓመት ተቀምጨበታለሁ። አረብ ሀገር 7 ዓመት ሰርቼ ነው የሰራሁት ቦታውን። ህፃን ልጅ ትቼ ሄጄ ልጄ 2 ዓመት ሆኖ ትቼ ሄድኩት። የልጄ ልጅም ፍቅርም አጥቼ በሀገሬ ላይም ናፍቆት እየተራፉኝ ነው።
ግን አሁን እኔ ልጆቼን በቅድ ወልጄ ያሳድጋለሁ በባገሬ ይኖራለሁ ባልኩበት ሰዓት ጭራሽ እኔ እንደ ውሻ እንደዚህ በቃ ለጅብና ለውሻ ነው የተጣልኩት። በቃ እኔ በሀገራችን ላይ እኔ በሰው ሀገር እንኳን እንደዚህ አልተገፈውም። በሰው ሀገር እኔ በአንድ አመቴ ነው ህጋዊ ነች የተባልኩት። እኔ ግን በተወለድኩበት ሀገር አርፋለሁ በቃ ይባልኩበት ሰዓት ልክ ለውሻና ለጅብና ወጥቶ የሰጠኝ። በቃ ሰው በሀገሩ እንደዚህ እንደዚህ ይሆናል በቃ እኛ መንግስት ከሌለን የላችሁም እንባልና በቃ አንድኛችን ቁርጣችን ነው። እኔ ልጆች አሁን እንዳባቸው እኔ ልጅ አስዬ ነው እንደገና ደግሞ ሶስት ልጆች ቤት አሉ። ልጆች የሚበሉት የላቸውም የምኖረው በሸራ ነው። ሲፈልጉ እሱንም መጥተው ይቀዱታል። ባሌ በሽተኛ ነው ያለኝም በሐኪም ቤት ጨርሻለሁ። ምንም ነገር የለኝም። አንዳንድ ሰዎች በሚያመጡት ዳቦ ነው የምኖረው። በቃ እኔ መንግስት ካለ ይፍረደን።
ሌላውም የደረሰባቸውን ግፍ ይዘረዝራሉ።
ልጄ ካለቀኑ ነበር የወለድኩት እንደውም ኮብልስቶን ስሰራ አንጀቴን አጥፌ ድንጋይ ቀጥቅጬ የሰራሁትን ቤቴን ያፈረሰብኝ ባሌ ቀን ስራ ነው የሚሰራው። ህፃን ልጅ አሁን እያመመኝ ኩላሊቴን ሰው ጋር ጥገኛ ነኝ ተቀምጬ ያለሁ። ስለዚህ መቶ አፈረሰብኝ። የት ሂድ አደረ የለኝም ዘመድ የለኝም ወገን የለኝም ያስቀመጥኩትን ብር ጨረስኩት ይኸው ሸራ ገዛሁበት የለኝም አልኩ። ከአሁን በኋላ አንቺ ሰትዮ ጭንቅላትሽን ነው የማፈርስሽ ቤቱን ሳይሆን አለኝ። ሂጂ ከዚህ አለኝ። አልሄድም መሄጃ የለኝም። ባልሽስ አለኝ። ባሌ ፌስታል ለሚሸከመው ሲያገኝ ይሰራል ሲያጣ ይቀመጣል። እና ስለዚህ ማለት አሁን ሸራ ወጥረን ነበር የተቀመጥነው። ከሷ ጋር ጎረቤት ነን። ክብሪት ግዛና ቤንዝል ይሄው እሷ ፀሐያት ወፀሐይ አንድ አካባቢ ነን። ቤንዝል ግዛና አርከክፍና ለኩስበት አለ። ህፃን ልጅ ይዤ ነው ያለው። ልጆቻችን ሃይሚሯቸው ጥሩ ነገር ትምህርት ቤት ሄደው ትምህርት ይማራሉ አይደል? የኛ ልጆች ስለ ዶዘር ነው የሚማሩት። ለምን ነጋገር ተረካቢ ነን ህፃናት። እና የሆነች ሴትዮ እንደዚሁ ካርታ ያላታለች ቀይን አስጠግታልኝ ቀንቀን እዛው ላለው ለማደሪያ ንፋስ ነው ብርድ ነው ልጅ አይኑ ታሞብኛል እዛ ተጠግቼ ነው ያለሁት። አሁን እዚህ ጋር እናንተ እኛ ልትረዱን የምንችለው ቢያንስ ሸራ እንኳን ወጥረን እንድንቀመጥ ማሳገጃ። እዚህ ጋር የውጭ ዜጋ እየሄደ በሀገሩ ላይ የሚኖረው እኛ ዜጋ አይደለንም እንዴ? ወገን አይደለንም? ባደግንበት በተወለድንበት ሰፈር ለምን ሜዳ ላይ እንወድቃለን? እና አደራ የምንላችሁ ልጆች ይዘን የት እንውደቅ? ጅብ በላን መታወቅ።
እኔ ሙሉ ገብረሃና ነው ስሜ እና 10 አመቴ ነው እዚህ ጨፌ ማንጎ ስኖር። እኛ ስንገባ ጫካና ድንጋይ ነበር አካባቢው። ዳገታማ ነው። ዳገቱን በዚህ ህዝብ ጉልበት ዳገቱ ተፈንቅሎ መንገድ ሲለማ ማለት ነው አልሙ ተብለን ውሃ ከፔፕሲ ሰፈር ስናመጣ በድሃው ገንዘብ ቀን ስራ እየሰራን ሻይ ቤት ነው የምሰራው እኔ በየመንገድ በየሀብታም ጥግ ተጠግቼ ሻይ ቤት ሰርቼ ነው ቦታውን የገዛሁት። እና 5 ልጆች አሉኝ። ሁሉም ራሳቸውን የቻሉ የሉም ተማሪ ናቸው። በባለፈው ቤት በመፍረስ ምክንያት ከ12ኛ አንድ ልጅ ወርቆብኝ ቤት ውሏል። አሁን ወድቆ በዚህ ምክንያት በቤቱ መፍረስ ምክንያት ማለት ነው። እና አሁን ሁሉ አኩርፎ እኔ ጋር አይደለም ልጁ። ማንም አካባቢ ያውቃል የሚያቀኝ ሰው ካለ ማለት ነው እኔ ጋር አይደለም። በዚህ ምክንያት ሁሌ ይኬዳል፣ ሁሌ ቤት ይፈርሳል፣ ሁሌ ቤት ይፈርሳል። እየለመንሽ ቤት ስራ፣ እየለመንሽ ቤት ስራ። መንግስት በሌለበት አገር እንዴት ቤት ይሰራል? እኛ ግን መንግስት አለ ብለን ነው። ጫካ ነበር በፊት፣ አሁን ስናለማው ነው ሀብታም የመጣው። እኛ የሀብታም ልብስ ነን፣ የሀብታም እንትን ነን፣ የከረባቱ ነን። የሀብታም ደጅ የሰራነውን ነው ዛሬ ያጣ ነው። የሀብታም ልብስ ነን። የሀብታም ልብስ ካልሆንን ደግሞ ከቁጥር ከተረፍን ቁጥር ውስጥ ካልገባን ይሰጠን። እንደ ሰው ተሌላ ሀገር እየመጣ መጠለያ ተሰጥቶታል። መጠለያ ይሰጠን። መጠለያም ካልተሰጠን ወረቀት ይሰጠን እንድንሄድ እንድንኖር አይደለም። አሁን እኛ የመኖሪያ አይደለም የምንጠይቀው፣ መሄጃ ነው።
ቪኦኤ ባለፈው ሳምንት በዚሁ አካባቢ በተካሄደው የቤት ማፍረስ እርምጃ ተጎድተናል ያሉትን ነዋሪዎች አነጋግሮ ከከተማው አስተዳደር ምላሽ ለማግኘት ያደረገው ጥረት አልተሳካም ነበረ። ትናንትናና ዛሬም ለዚህ የሕዝብ ቅሬታ መልስ ለማግኘት የከተማዋን አስተዳደር ኮሚኒኬሽን ጽሕፈት ቤት ኃላፊን እንዲሁም የክፍለ ከተማውን ዋና ሥራ አስፈጻሚ ለማናገር ያደረገው ጥረት አልተሳካም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን ለዘገባው። በነገራችን ላይ አድማጮች፣ ቅድም በይቅርታ ተለቀቁ ስለተባሉት እስረኞች ስናነብ 7183 ሴቶች፣ ቀሪዎቹ 428 ወንዶች ብዬ አዘዋውሬ ነው እኔ ነኝ ያነበብኩት። ይቅርታ፣ 7183 ወንዶች፣ 428 ሴቶች መሆናቸው ይያዝልን። ወደሚቀጥለው ዘገባ እንሄድ። በሽብር ወንጀል ተከሶ በቂሊንጦ ማረሚያ ቤት በእስር ላይ የሚገኘው የጎንደር ዩኒቨርሲቲ መምህር ጌታ አስራደ ከእስር እንዲፈታ ቤተሰቦቹ ተማጽነዋል። ሌሎች እስረኞች በመህረት እየተለቀቁ በተመሳሳይ መዝገብ የተከሰሱ እስረኞች ግን አሁንም ድረስ ጨለማ ቤት ውስጥ ተዘግቶባቸው ይገኛሉ ብለዋል። የመምህር ጌታ አስራደ ጠበቃ አቶ አለልኝ ምህረቱ ይቅርታው ለሁሉም እኩል ሊሰጥ ይገባል ብለው ለፍርድ ቤትና ለጠቅላይ አቃቢ ሕግ አቤቱታ ማቅረባቸውን ተናግረዋል። ሲሆን ግርማ
ቤተሰቦቹ ስለመምህሩ ለአሜሪካ ድምጽ እንደተናገሩት መምህር ጌታ አስራደ ከመታሰሩ በፊት በጎንደር ዩኒቨርሲቲ መምህር ነበር። 35 ዓመቱ ሲሆን ባለትዳርና የሁለት ህጻናት ልጆችም አባት ነው። በ2009 ዓመተ ምህረት ሲታሰር የቀረበበት ክስ 17 ሰዎች በተከሰሱበት መዝገብ ሲሆን ከግንቦት 7 ድርጅት ጋራ በመሆን አደራጅታችኋል የሚል ነበር። በአሁኑ ሰዓት በጎንደር ከተማ እንደምትገኝ የገለጸችልን ባለቤቱ ወይዘሮ ጥሩወርቅ ተረፈ ባለቤቷ የታሰረው ባልሰራው ወንጀል ነው ትላለች።
ቃደስዋኤ ገዳ ማስጣራ ገዳ የሚባል ቦታ ሲሄድ ነው መንገድ ላይ ተከስለው የያዙት። ጌታ በጣም የተስተያዱ ነው። በጣም የስራቸው ነው። በጣም ብዙ ጭንቅላት ያለው በጣም ብዙ መስራት የሚችል ነው እና ምንም አይነት ፖለቲካ ውስጥ ሳይገባ በግድ የተያዘ እንዲሁ በቃ ዝም ብሎ ነው የያዙ። በራሱ ስራ የሚያዳምጣ ነው።
ወይዘሮ ጥሩወርቅ አሁን ደግሞ መንግስት ሁኔታዎች ይስተካከላሉ ብሎ እስረኛ ሲፈታ አብረው በአንድ መስገብ ከተከሰሱ ሰዎች 7ቱ ሲፈቱ ባለቤቷን ጨምሮ 10ሩ ግን ቂሊንጦ ማረሚያ ቤት ጨለማ ቤት ውስጥ መግባታቸውን ትናገራለች።
2 ሳምንት አካባቢ ማለት ነው በ3 እና በ4 አካባቢ ልጆች ይዘ የ85 አመት አዛውንት አባት እና እናት አሉ። እንዲሁ አባትየውን በቃ ልጄን አሳይኝ ሳልሞት ልጄልየው ምናምን እያለች እንድትሰጠኝ ሄድኩኝ ይዣቸው አናሳይም ብለው ከልክለው ነበር ለሁለት ቀን። ቂሊንጦ ባለፈው የመግርግር ነበር እስረኞች ላይ ማለት ነው። እና ልጆችን በጣም ትችሉ ልጆች ታሞ ተመልሸ 5 ቀን ከ6 ቀን በፊት ፖስታሳ ጌታንም አላየሁም። አባትየውም ወደ ገጠር ተመልሷል። ዛሬ ነው ገና ሰው ገብቶ እዛ ቤተሰብ ደውዬ ነው አድርጌና ሄደን መጠየቁ በራሱ አስቸጋሪ ሆኖብኛል። ልጆችን ይዤ በትራንስፖርት ነው የምሄድ። ስራ ለቅቄ ቤትም ቤትኝ ባለውበት ሰዓት ነው ጌታ የታሰረ። ምንም ታስበው እና በጣም አስቸጋሪ።
በደቡብ ጎንደር ስማዳ ወረዳ እንደሚገኙ የገለጹልን አባቱ አቶ አስራዳ ለማየው ገና ስልክ ስደውል እንዳው ልጄን ሳላየው ህይወቴ እንዳልፍ ጠይቁልኝ አሉኝ።
ምን ያደርጋል ለቃቅም የለም ለብቻ አስተምሬ ለቁም ነገር በቅቶልን ጎንደር መምህር ሆኖ እንኳን ለሀገሩን ወገኑን እየጠቀመ ቤተ ክርስቲያን እየረዳ ሲል የግለሰባት አባልነህ ተብሎ ያው አመት ተመንፈቅ አለፈው ይሰቃያል ይሉኛል። እኔም በእርጅና ጥላ ነኝ አለሁ። የ82 አመት አሮጌ ነኝ። አዝናለሁ ዝም ብዬ የምን አውቃለሁ እሱ ነገር እና በጣም ያሳዝነኛል እያለቀስኳለሁ።
ለው ለማየት አልሞከሩም
ማነጠ ለማን የታሰረ አስገባቸውም ብያሉ እሮጥነኛለሁበትም ደም ጎንደር ነኝ። ደብረ ታቦር እንኳን ሩቃችን ነው። ወደ 80 ኪሎ ሜትር ይሆናል። ደብረ ታቦር ደባ አዲስ አበባ ወደ 600 ሜትር ይሆናል። ያን ሁሉ አለፍቼ አታውም ተብለና አምላ ተመለስ ዝም እያዝናለሁ። ወንጀል ሰርቶም በሆነ እንዲያ ሳይመሰከርበት ሳይከሰስ በጨለማ ውስጥ ገብተ የማቅቃል ይሉኛል። ምን ይያለቅሳለሁ።
ስንት ልጅ አሉት?
ልጆችማ ነበሩኝ። እሱ አንድ ወንደር አለ ደግሞ እንዲያውም የሚደንቀው ነገር ያሰማራት ነው ቀን ትባል ነበረ። ትንሹ ስለዚህ አስተምሪ 12ኛ ጨርሳ እሱ ደግሞ ሰኔ ወንደር ሲያስተምራት እሱ ታሰረ። ሀዲያ ተብሎ እንዲፈነ ቢባል ተደናቅጣሷል። ማንና ልብሷን ሁላ አላልቃ የማይረግ ልብሷን በደስ ወዲያ ባለ ገዳም ናት ያለ ይሉኛል። እንዲያ እኔ ምን አውቃለሁ።
ገዳም ገባች ነው ያሉኝ?
አዎ ገዳም ገብታ ልብሷን ሰዳል አለቅሳለሁ። ይሰማም የለ ምን አደርጋለሁ። እናንተው ግን ተባረኩ። ይህንም ተስ እንግዲህ ስንት ባልሰነበትም ደስ ብሎኝ ተፈቶልኝ አይል ላይ ላይቸው በሞት ጥሩ ነበረ እና መንግስቱማ ዛሬ ተስፋ አድርጌ ነበረ እንዲያው ተሻለ ሆኖ ብዙ ሙላው ሲፈታ እሱ ቀረብኝ። እንደሚፈቱልኝ ቢሆንማ እኔማ ብለጣን ያለው ተደሳችን የደመወዝ ጥሩ ነበር።
መምህር ጌታ አስራደ ሲታሰር 6 ወር የነበረች ልጁ አሁን 2 አመት እንደሆናት የገለጸችልን ባለቤቷ ወይዘሮ ጥሮርቅ የመጀመሪያ ልጃቸው ደግሞ 7 አመቷ ነው ብላለች። በፊት ይኖሩበት ከነበረው ወረዳ ቤታቸውን ሸጠው ወደ ጎንደር በመዛወራቸው አሁን ስራ እንደሌላት 2 ህጻናት ልጆቿን ይዛ በችግር ላይ መሆኗን ትናገራለች። ደካማ እናትና አባቱን የሚጦራቸው ባለመኖሩም ከፍተኛ መከራ እንደወረደባቸው ገልጻለች። ሌሎች ያገኙት ፍትህ ለኛም ይሰጣን ስትል ትጠይቃለች።
ጌታኛው ቆሶ እነሱ ላውቆ ስላሉ በጣም ብዙ መስራት የሚችል በጣም ለሰው ክብር ያለው ደግ ሞር ልጅ ነው በቃ። እና እሺማ ትይጣቀው አማራ ክልል ያሉ ባለስልጣናት ቢጠይቁ ፌደራል ላይ ሂዶ ቢጠይቁለት ምክንያቱም እሱ ብቻ ሳይሆን ያንንም እንደዚሁ ካሱ ጋርም በቡርክ የተፈጠሩ የትምህርት ተደርጎላቸው አንድ የሚወጣበት አንድ የሚቀርበት ነገር ባይኖር አስተዋይነት ባይኖር ፍትህ ቢኖር በቃ ለአማራ ክልል ባለስልጣን ምክንያቱም ስልጣን ላይ ተቀምጠው አማራ በመሆን ብቻ ልጆች እየተሰቃዩ ነው። ልጆች ትምህርት ቤት ደርሶ ሲመሩ ያባታቸውን ፎቶግራፍ ሲስሙ በጣም ብዙ ነገር ነው የሚሰማሽ። የወለደ ሰው ነው የሚያውቀው የልጅን ልጅ አባቱ ምን ያህል እንደሚወድ የወለደ ሰው ያውቃል። በተለይ አባት ያውቀዋል። ሁለተኛ ማስተላለፍ የምፈልገው ለጠቅላይ ሚኒስትር ዶክተር አብይ ነው። እሱን ትንካለ ብዙ ነገሮች እየተሰባሰቡ ነው አገሪቱ እየተረጋጋች ነው እና ዘርፍት እንዲሁለት የያዙ ስለኞች ምረት ምንትን ሲሳሶ ተቋርጦ የሚለቀቁበት ምክንያት ቢኖር ማረሚያ ቤት ያለው ነገር ያስጠላል። ምን የትንሽን ስለኛ እየተለቀቀ ባለበት ሰዓት ለማስፈን መዝረጋት ማለት በጣም ለህሊናም ይከብዳል። እና የሚነቀርሳ ለጠቅላይ ሚኒስትሩ እንደው በቃ ፍትህ ቢኖር ፖለቲካ ውስጥ ሳይገቡ አማራ በመሆናቸው ብቻ እየተሰቃዩ ነው ያሉ ጌታም ሆነ ሌሎቹ አሁን 12 ከሱ ጋር ያሉ አሉ። ኬንያ ውስጥም ያሉ ኢትዮጵያን ተለቀዋል። ሱዳንም ያሉ በአንድ ቀን ነው 1400 ሱዳን ያሉ እስረኞች የተለቀቁ እና የኛ እንኳን ሊገርስ ነገር በሶስት ወር በአራት ወር እንኳን ከ110 በላይ እስረኛ እንኳን መልቀቅ አይችሉም። ይሄ ምንድን ነው ያለ ፍትህ? በቃ ለጌታ ፍትህ ይሰጠው። ጌታ የቤተክርስቲያን ልጅ ነው እና ፍትህ ለልጆችም በጌታም በቃ እንዲሰጠው ነው።
የመምህር ጌታ አስራደና የሌሎቹ ተከሳሾች ጠበቃ አቶ አለልኝ ምህረቱ በበኩላቸው መንግስት በሀገሪቱ ውስጥ የተፈጠረውን ቀውስ ለማብረድ ወሰድኩት ባለው እርምጃ የተሰጠው የይቅርታና የምህረት መብት ለሁሉም ዜጎች እኩል ሊሰጥ ይገባል ሲሉ እስረኞቹ ከእስር እንዲለቀቁ ለፍርድ ቤትና ለጠቅላይ አቃቤ ሕግ አቤቱታ አቅርበው ምላሽ እየተጠባበቁ እንደሆነ ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት በ19 እና በ25 ሜትር ባንድ ይቀጥላል። ከሁለተኛው አጋማሽ የመጀመሪያውን ቅንብር እንጀምር ነው። አሁን ሰዓታችን እየገፋ ነው። የባህል መድረክ ባህልና ማህበረሰብ ፕሮግራም ከናሉላት ታስተዋውቀን አዘጋጇን ተመሆንን
ባለቤት ሲገኝ ነው የምንለው ሁልጊዜ። አመሰግናለሁ አዲሱ። ይሄ ምናልባትም ሌሎችን ሊያስገባ የሚችል ርዕስ ነው። በውይይቱ የቀለም ጉዳይ ነው። ይልቁንም ደግሞ የቆዳ ቀለምን ይመለከታል። ባለፉት 2 ተከታታይ ሳምንታት ባጫጭሩ አወያይተናል። ከደራሲው ጋር ያደረግነውን ዝግጅት አቅርበን ነበር። Color of the Skin ይላል ምትኩ አሸብር ይባላሉ ደራሲው። ባለፈው ጀምር አድርገን የቆመ 2ኛ ክፍል ከሱ የሚለጥቅ ነው እናቀርበው። ወደ ውይይቱ እንዘልቃለን።
አንዱ ይሄ ሐሳብ አፍራሽ ነው የሚቀረው እንደሆነ ምንድነው የምትለው አንተ ጥቁርና ነጭ ለይተህ 2 ጎራ የምታደርገው? እያንዳንዱ ሰው ቀለም አለው እንጂ እንዲህ አይነት ወገን ነጭ ነው እንዲህ አይነት ወገን ጥቁር ነው ማለት የማይቻልበት ሁኔታ ያለ እንዴት ተደርጎ ሲጀመራል የሚልም እንቱ ራሱ የቻለ ሙግት ያነሳል።
መከራከያ
ያነሳልና በዛ መልኩ ወድጀዋል። ለምክንያቱም ምንድነው የሚያደርገው አንድም ጥቁርና ነጭ ቀለም አይደለም የሚለውም ነገር ያሰማሪያ አንስቼ መጻፍ ውስጥ ያነሳሁት ነገር የፀሐዩ ነጸብራቅ ሲጎብጥ ሲሰባበር እነዚህ ቀስተ ደመና የሚያመልክታቸው 7 ቀለማት ብቻ ማሳየታቸው ጥቁርና ነጭ የታለ ብሎ ሲጠይቀን ማንኛችንም ልናሳየው አልቻለም።
يلوم إن أيام مالتنا إسكذيهم درسنا ومالت كفلقة سوى عمرو كفتو موايتنا مردادات زججوك هنا على مروراتهم كمير تمرو يالفعل لنا قروما
بدفناو لشاش ما يقباو عقولن كلام بسرات يادرق ليونت لسول جوش دهننت سان كاموهن يلبتمنا ميلون بقرارنا كنية ملكتو
لكنا
عطو متكو عند قطع مين تكسوال يتمارينا الزمنون ميستاوسي مسلينيال تكورن نانتشك علامات كهونن ده تنقاقرنو በአብዛኛው በሐሳብ ለልዩነት መነሻ የሆነቱን ይሃል የዚህንም ሀገር ሁኔታ በእናነሳ የባሪያ ንግድ ዘመንን እንመለከት ጥቁርና ነጭ ተብሎ የታየ እዚህ ሁሉ ዝግብና አንዱን የበላይ አንዱን የበታች የሚያደርጉ ሁኔታዎች ውስጥ እነኛ ቀለማት ምራሳቸው እኮ የሉም ለነገሩ ይሉናል በመጻፍ
ጥሩ ብለህ
ግን መሰረታዊ ቀለማት እንዳልሆኑ ያን የትምርት ቤት ገጠመኝ የሐረር ተማሪ ያለው የነበረ አጋጣሚ በመጻፍ ይጥቃሉ እስኪ ከዛ አጋጣሚ ተነስተው የቀለማቱን ኖርና ለመኖር ከሳይንሳዊው የቤተ ሙከራ አጋጣሚያችሁ ጋር አዛምዶ ያወያዩ ነው።
አዎ እንግዲህ ያኔ ተማሪ ነኝ የሁለተኛ ደረጃ መምህራን ማሰልጠኛ ትምህርት ቤት ነው። በዛን ጊዜ ትንሽ ነቃነቃ ብለናል። ትንሽ የፖለቲካም ነገር ሊገባን ጀምሯልና በአሜሪካ እኮ በነጮችና በጥቁሮች መካከለ ያለው ኑሮ በጣም የተለያየ ነው። አሜሪካ እኮ ጥቁሮች ዝቅ ብለው የሚታዩበት ሁኔታ ነው። እኛ ደግሞ ጥቁሮች ብለን ነው ራሳችን የምናቀር ማለት ነው። እኛ እኮ አሜሪካ ብንሆን እኮ አሁን እዚህ ኢትዮጵያ ያለው መብታችን ወይ ደግሞ እንደ ማማኮሻ ጥቁር የተባለ 78 አይነት ቀለም እኮ ይዘን መሄድ አንችልም። በጅምላ ጥቁር ነን፣ በጅምላ ደግሞ አነስተኛ አይነት ይያል ንወያይ ነው። ኋላ ንሳሰማራችን ላብራቶሪ ገብቶ የፀሐይ መፈራረቅ ልዩ ልዩ ቀለሞች እንደሚያሳይ ኤክስፐሪመንት ሲያሳየን ሙከራ ሲያረግ እንደውም አንዳንዶቻችን ይሄን እንዲህ የሚያረገው ሰማሪው አሜሪካዊ ነበር የሰላም ጓዳ አስማሪ ነበር። አዎ እና ይሄን የሚያረገው ምናልባት የኛ ውይይት ሰምቶ ነው። እና ምንድነው እናንተ ጥቁርና ነጭ አሜሪካ ብሎ አለም የምትሉት? የለም እኮ ከናካቸውም ለማለት ፈልጎ ይሆናል ብለ ሁሉ ጥርጣሬ አድርገናል። ግን በዛ አላቆምንም፣ ውይይታችን ቀጠለ። ከዛ አልፎ ባይኖርስ ነጭና ጥቁር እንደ ቀለም ባንቀበለውስ ያለው የኑሮ የበላይና የበታች ሁኔታ ይከስማል?
ተጨባጭ ነው፣ ያየነው ነው
በሚል ብዙ ውይይት አድርገን አጎልምሰው ነው ነበር ሐሳቡ ማለት ነው። እኔም በሆነ መጽሐፉ ላይ አንተ በደንብ እንደጠየቀኝ መጣን ግራ ሊያጋባ ስለሚችል አልጣልኩትም።
ይወጣል ፈልኩም ይላሉ
አስወጣው ይቀለኝ ነበር። ነገር ግን አይደለም በተለመደው አጠራር ሂጄ ነጥቤ ላይ ብደርስ ይሻላል ከመጀመሪያው ውዥንብር ፈጥሬ ኋላ አንባቢው የሚይዘው የሚጨብጠው ነገር ከመጣፋው የተለመደውን ንጭና ጥቁር የሚለውን አባባል ይዤ ልራመድና ከርሱን አውጥቼ ላሳይ እንደሌለ ካለም ላለው ኑሮ የገነነ ልዩነት ምክንያት ሊሆን እንደማይችል ማስረዳት ነው የኔ ኃላፊነት መሆን ያለበት ብዬ
በዛ መልኩ ነው ከተቀበለው። በዛ መልኩ ነው የጥቁርና ነጭ ጉዳይ በመሳሌ በዘልማድ ስንነጋገር እንኳን ይሄ ግልጽ አይደለም እንዴ ለማለት ስንፈልግ ጥቁርና ነጭ ነው ይባላል። የእንግሊዝኛውንም አባባል እንስታለን የሌሉ ቀለሞች ወይም መሰረታዊ ቀለሞች አለመሆናቸው በዚህ ሰዓት ፕሮግራማችን የሚከታተሉ አድማጮቻችን እርስ በርሳቸው እንዲወያዩበት እናድርግና ከመጽሐፉ ቆንጠር ቆንጠር ያረግን ሌሎች ሐሳቦችን እናካፍል። መጽሐፉ ምናልባትም በቆዳ ቀለም ላይ በዚህ ደርዝ በዚህ ጥልቀት የተጻፈ መጽሐፍ ለትምህርት ተጠናት ከሚቀርቡ ጽሑፎች ባሻገር ለማንኛውም አንባቢ በሚሆን መልኩ ምናልባትም አሁን ያለንበት ሁኔታ ቀደም ብሎ እንደነገሩን ግፋፍቶት ሊሆን ይችላል በዚህ ጥልቀት ተጽፎ አላጋጠመኝም። ከቀለማት ጋር ወደ መኝታ የሚሄዱና ጧት የሚነሱ ነው የሚመስለው።
እንደዛ ሊመስል ይችላል። ግን የኔ ፍላጎት ምኞት ጥረት ደግሞ ምንድነው እንደዚህ ሰፋ አድርጌ ካቀረብኩ በተለይ ደግሞ የህብረተሰብ ውህደት የሚለው ስለሆነ አሻግሬ ማየው እንግዲህ መጀመሪያ ነገዶች ነበሩ ከብት እርባታ ምን እንደዚህ ነው ያለው ኋላ ግን ኢንዱስትሪ በጎለመሰበት ጊዜ ብሔሮች ተፈጠሩ እንደ እንግሊዝ እንደ ጣሊያን እንደ ፈረንሳይ የመሳሰሉ እና ያኛው እንኳን አሁን ያለው ኢኮኖሚ ዓለም አቀፋዊ በመሆኑ ሊሸከመው ስላልቻለ እንደገና ለምሳሌ አውሮፓን ወስነው ወደ ህብረት ወደ ዩሮፒያን ህብረት
አገሮቹ ደግሞ ወሃድ እንዲመጡ
አስተዋል። ኔዘርላንድስ ሆነን ፈረንሳይ ሆነን ወይ ደግሞ ሌላው የአውሮፓ ሀገር ሆነን ስዊዘርላንድ ሆነን ከነዚህ አሁን ከሚመጡት እንደ ቻይና እንደ አሜሪካ እንደ ሩሲያ የመሳሰሉ ሰፋፊና ከፍተኛ ኃይል ያላቸው አካሎች በዓለም ደረጃ በገበያ ተወዳድረን አንዘልቀውም እና አንድም የውስጥ ገበያ ለመፍጠር ሁለትም አንድ ላይ ሆኖ በአለም አቀፍ ገበያ ዋጋ እንዲኖረን ለመሆን ህብረት መጣር አለብን ወደሚባለው ሁኔታ ነው ያለው። እና እንደዛ በሚሆንበት ሰዓት ትንሽ ከፈቀድክል ወደ ኢትዮጵያ እንድገባ ምንድነው አሁን ይሄ አክሱሞ አልቆ አርጅቶ ያለፈ ነው። አሁን እኛ ሀገር ግን ገና ቢሄር እንኳን ካልሞላ ቢሄር እንዲሞላ ለማድረግ የሚደረግ ጥረት ነው የሚታየው ማለት ነው። እና ወደ ጠየቅን ጥያቄ ለመመለስ ምንድነው ይሄ አስተዋጽኦ በዚህ በነጭና ጥቁር ባለው ልዩነት ሳይሆን የትም ቦታ በልዩነት ለምሳሌ እኛ ሀገር የብሄር ልዩነት ካለ ወይም ደግሞ የቋንቋ ልዩነት ካለ በእናዛም ላይ እንዴት ውህደት ሊፈጠር እንደሚችል ሊረዳ ይችላል። እነዚህ ሀሳቦች በተለያየ ሁኔታ በተለያየ አጋጣሚ ለመንጠቅ ያመቻቸዋል በሚል ነውና ይሄ እኛና እነሱ የሚለው እና እኔ ሳስብ ሌላም ሰው አርቆ ሲያየው ከ200 ዓመት በኋላ ከ150 ዓመት በኋላ ምንድን ነው የሚፈጥረው ብለህ ስታይ እነዚህ በሰንደቅ ዓላማቸው ጥቁር ቀለም ያላቸው ወደ መወዳጀት ወደ አንድ ካምፕ ወደ አንድ ወገን የመሳሳብ ሁኔታ ነው። ሌሎቹ ወደ ሌላ አቅጣጫ መሄድ ሊያመጣ ይችላል። ስለዚህ ፈረንሳዮችም ፈረንሳይ ብለው ሲነሱ፣ ፖርቹጋሎችም ፖርቹጋል ብለው ሲነሱ ከሌላው ዩሮፕን ተነጥለው ነበር የነበሩት ግን ያ አላወጣቸውም። ያንን ትተው ደግሞ አሁን ወደ ህብረት ወደሚለው እንትና የኔ እንደውም ከዛ አልፎ የአውሮፓ ውህደት አይደለም የአፍሪካ ውህደት አይደለም የኢትዮጵያ ውህደት አይደለም የዓለም ውህደት የሚመጣበት ሁኔታ ነው የመጣ ያለው ብዬ እማስበው።
መጪውን ዓለም አቀፋዊ ውህደት ዓለም አቀፋዊ ዜግነት ጨምሮ ነጭና ጥቁር ከሐሳብ ምርጠን ከማመናችን በቀር በተጨባጭ የሉም እስከሚሉን ድረስ ይዘልቃሉ። ደራሲው Color of the Skin የተሰኘው መጽሐፍ ደራሲ አቶ ምትኩ አሸብር አድማጮች ረዘም ያለው ቃለ ምልልሳችን በድረገጻችንና በፌስቡክ ይገኛል። በተከታታይ ዝግጅቶች እንድታደምጡ እንጋብዛለን። ለአሁኑ እንግዳይን የመጽሐፉን ደራሲ አቶ ምትኩ አሸብርን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። ሌላ ሳምንት የሚመጣ መጽሐፍ እናስተዋውቅ። መጥቼ አልወጣሁም
መጽሐፌን ብዙ ወጥቼ አልወጣሁም ይላል። ከሁለት ሳምንታት በፊት አዲስ አበባ ላይ ለገበያ ውሏል። እዚህ አሜሪካ ደግሞ ከሰኞ ለት ጀምሮ ዲሲ ውስጥ የመጽሐፍ ምረቃ በዓል አዘጋጅተናል እና በዛ ይጀምራል። የአሜሪካው ወጥቼ አልወጣሁም የሽፋን ስዕሉ ግልጽ እንደሚያደርገው በአንድ በኩል ላለፉት 30 አመታት ከባህር ማዶ በአካል ብኖርም በመንፈሴና በህልሜ ግን ሁሌም አገሬ ውስጥ መሆኔን አገሬ ደግሞ ስል ያው ከባህር ማዶ ያለው ስዕል የኢትዮጵያ ተራራ ነው። በተለይ ብዙ አመት የኖርኩበት የሰሜን ተራሮች የትጥቅ ትግሉን የሚያሳዩ ስዕሎች አሉ። ያደግኩበትን ሰፈሬን አራዳን የሚያሳይ የጊዮርጊስ ቤተክርስቲያንና የአጼ ምኒልክ ሐውልት አለ። አንደኛው ከሀገር ያልወጣሁም ባህር ማዶ ብኖር ነው። ሁለተኛው ደግሞ ሁሌም ከትጥቅ ትግሉ ከአስር አመት ተሳትፎ በኋላ ለቅቄ የወጣው ቢሆንም ሁልጊዜም ስተኛ ወደ ሀገሬ ነው እና የምመለሰው። አንዱም ደግሞ ማስበውም ልጅነቴን ከ23 እስከ 33 አመት እድሜ ያለውን የወጣትነት እድሜን የወሰደው ጊዜ የገጠሩ ትጥቅ ትግል ስለሆነ ስለሱ ብዙ እንደማስብ እንደምጨነቅ ለማሳየትና ያው ከድርጅቶቹ ከኢህአዴግ ከኢህዴን ተነጥዬ ብወጣም በመንፈስ እንዳልወጣውና ብዙ ጊዜ ይሄን ለምን እንዲያደርጉ ይሄን እንዲህ ቢያደርጉት በዚህ መልክ ቢወስዱት ብዬ ከራሴ ጋር እንደምሟገት ለማሳየት ነው።
የረጅም ዘመን የፖለቲካ ሰው ናቸው ደራሲው። የሚያወሩትም የኢትዮጵያን ፖለቲካ ነው። ወጥቻሉ ተሆም ስለተሰኘው መጽሐፋቸው የሳምንቱ እንግዳችን ናቸው። ያሬድ ጥበቡ ይባላሉ። ሳምንት እንገናኝ።
ሳይንስና ቴክኖሎጂ ነው አሁን ቀጣዩ።
አስራችን ዘጠኛችን እጅግ የተበከለ አየር እየተነፈስን በየዓመቱ ከመካከላችን በሚሊዮኖች የሚቆጠር ሰው በዚሁ ብክለት መመረዝና መታወክ ምክንያት ይረግፋል። የዓለም የጤና ድርጅት ያወጣው አዲስ የጥናትና የክትትል ሪፖርት በ108 ሀገሮች ውስጥ የተደረጉ የ4300 ከተሞችን እንቅስቃሴና ቅኝት አካቷል። በዚህ የአየር ብክለት በበዛ ሁኔታ የሚጎዱ ታዲያ በድህነት ውስጥ የሚኖሩ ሀገሮች መሆናቸውንም ይሄው የWHO ሪፖርት ይናገራል። በሞንጎሊያ ዋና ከተማ ኡላንባታር የመታፈንን አደጋ ለመከላከል አሁን ሰው እየተጠቀመ ያለው ኦክሲጅን ኮክቴል የሚባል ዘዴ ነው። እንደ ውሃ ሁሉ ንጹህ አየር በእቃ ይዘህ መዞር ወይም ከየሱቁ በችርቻሮ መግዛት ነው። የሞንጎሊያ ክረምት ብርቱ ነውና ለማሞቂያ ሲባልም ብዙ ሰው ከሰል ስለሚያቀጣጥል የኦክሲጅኑ ብልቃጥ ዋጋ ያሻቅባል። ኦክሲጅንን እንደ ኮክቴል መጠጣት ወደ ሰውነት ፈጥኖ መድረስ እንዲችል እንደሚያግዝ የችርቻሮ ነጋዴቱ አምጋላን ቱፍሽንግቶክቶ በሞንጎሊያ አፍ ይናገራሉ። ሳይንቲስቶቹ ደግሞ እንዲህ አይነቱ ግንዛቤ ከየት የመጣ እንደሆነ እንደማያውቁና እንዲያው ቅብጥርጥር ብጤ ነገር መሆኑንም ይናገራሉ። የችግሩ መብዛትና ብርታት ግን የማያስብልና የማያስጨብጠው የለምና ሰው እንዲህ አይነቱን መሰረተ ቢስም ቢሆን መላ እያለ ቢቀባበል ምን ይፈረድበታል? እዚያቹ ኡላንባታር ከተማ ውስጥ ያለው የአየር ብክለት መጠን የዓለሙ የጤና ድርጅት ጣሪያ ወይም ቀይ መስመር ብሎ ከቆረጠው ጥግ በመቶ ጊዜ ያሻቀበ መሆኑን የድርጅቱ ባልደረባ ማሪያ ኔይራ ለቪኦኤ ገልጸዋል።
The real solution on avoiding the problems caused on your lungs and your
ባየር ብክለት ምክንያት በሳምባ ላይና በደም ዝውውር አካላትና ስርዓት ላይ ለሚደርስ መታወክ ወነተኛው መፍትሄ የአየር መበከል መቀነስና ለተበከለ አየር ከመጋለጥ ራስን መጠበቅ ነው።
በአየር መበከል ምክንያት በየአመቱ ቁጥሩ 7 ሚሊዮን የሚሆን ሰው በአለም ዙሪያ እንደሚሞት የአለም የጤና ድርጅት ስሌት ይጠቁማል። ሰልፌት፣ ናይትሬትና ጥቀርሻን የመሳሰሉ ደቃቃና ወደ ውስጣችን በቀላሉ የሚገቡ ጎጂ ንጥረ ነገሮችና በካዮች ወደ ሳምባና ወደ ደም ዝውውር ስርዓት ጠልቀው እየዘለቁ ለደም ብዛትና ከደም ግፊት ጋር ለተያያዙ የጤና አደጋዎች፣ ለልብ መታወክ፣ ለሳምባ ካንሰር እንዲሁም የሳምባ ምችን ለመሳሰሉ የመተንፈሻ አካላት ቁስለትና ቀውስ ይዳርጋሉ። የዓለም የጤና ድርጅት ያሰባሰበና ያቀናጃቸው አሃዞች ምንም እንኳ እውነታውን በብዙ ሊሸፍኑ የሚችሉና አንዳንድም የተደበሰበሱ ናቸው ቢባልም በአካባቢ ብክለት ምክንያት በዓለም ከሚደርሰው የሞት መጠን 90% የሚመዘገበው በአፍሪካና በእስያ አገሮች ውስጥ መሆኑን ተንታኞች ይናገራሉ። የእንግሊዙ በርሚንግሃም ዩኒቨርሲቲ ዊሊያም አቪስ አንዱ ናቸው።
When discussing athletics it's important to acknowledge its particular impact on, for example,
ስለ አየር ብክለት ስንነጋገር በተለይ በሕፃናትና በጨቅላ ታዳጊዎች፣ በአዛውንት ቀድሞም የልብ የደም ዝውውር ስርዓት፣ የሳምባና የመተንፈሻ አካላት ጤና እክል ባለባቸው ሰዎች ላይ እንቅስቃሴ የሚበዛባቸው መንገዶችና አውራ ጎዳናዎች፣ ፋብሪካዎችን በመሳሰሉ የብክለት ምንጭ በሆኑ አካባቢዎች ወይም በቅርበት በሚኖሩ ሰዎች ላይ እንዲሁም ዝቅተኛ ደሞዝ በሚከፈልባቸው ብዙ ጊዜ የቁጥጥር አሰራሮች በማይኖሩባቸውና የጠበቀ ክትትልም በማይደረግባቸው የተፋፈጉ የሥራ ቦታዎች ላይ በሚሰሩ ሰዎች ላይ ያ ብክለት የሚያደርሰውን ጫና መገንዘብ ይገባናል።
አቪስ እና የበርሚንግሃም ዩኒቨርሲቲ ባልደረቦቻቸው አፍሪካ ውስጥ ከሚገኙ እኩዮቻቸው ጋር ተጋግዘው አዲስ አበባን፣ ካምፓላን፣ ናይሮቢን የመሳሰሉ ከተሞች እጅግ የፈጠነ እድገትና መስፋት በአየሩ ጥራት ላይ እያደረሰ ያለውን ጉዳትና ጫና ገምግመዋል። በ2050 ዓመተ ምህረት ከዓለም ሕዝብ 2/3 የሚሆነው በከተሞች ውስጥ እንደሚኖር ተተንብየዋል። በመጪዎቹ 30 ዓመታት ውስጥ ማለት ነው። ዊሊያም አቪስ ከቪኦኤ ጋር በስካይፕ ተነጋግረዋል።
It is in the poor informal assessments on the period and periphery that growth is expected to be greatest.
የከተሞቹ እድገት እጅግ የበዛ የሚሆነው ድህነት በበዛባቸው መደበኛ ባልሆኑ የከተሞች አካባቢዎችና ዙሪያቸው እንዲሁም ከተማ ቀመስ ሰፈራዎች ላይ ነው። በአግባቡ ሳይጠኑና ሳይታቀዱ በፈጠነ ሁኔታ የሚመነደጉና የሚጨናነቁ የተስተካከለ አመራርና የአስተዳደር ስርዓት የሌላቸው ከተሞች እጅግ በተበላሸና በተበከለ አካባቢና አየራቸው የሚታወቁ የድህነት የመበላለጥና የአካባቢ መቆሸሽ ምንጭና ማዕከል ነው የሚሆኑት።
ብዙ ትላልቅ ከተሞች የአየር ብክለትን ጥናታዊ ቀመሮችና መረጃ ለመጀመሪያ ጊዜ በማሰባሰብ ሥራ ውስጥ በመግባታቸውና የፖሊሲ ተነሳሽነታቸውም ፍሬ እያስገኘ በመሆኑ ለውጥ የማየት አዝማሚያ እንደሚስተዋል የዓለም የጤና ድርጅት አስተውቋል። ለምሳሌ የሜክሲኮ ዋና ከተማ ሜክሲኮ ሲቲ አስተዳደር በወሰደው የፖሊሲ ውሳኔ በአውሮፓ የዘመን አቆጣጠር በ2025 ዓመተ ምህረት በመጪዎቹ 6 እና 7 ዓመታት ውስጥ ማለት ነው ከከተማይቱ መንገዶች ላይ በናፍጣ የሚንቀሳቀሱ ተሽከርካሪዎችን ሙሉ በሙሉ ለማገድና ለማስወጣት ቆርጧል። የሞንጎሊያ መንግስት በከተሞች ውስጥ ለሚገኙ ትምህርት ቤቶች የአየር ማጣሪያ ስርዓቶችን ለመዘርጋትና ለመሳሪያዎቹ የሚያስፈልገውን ወጪ ለመሸፈን ወስኗል። ይሁን እንጂ ይህ ነበልባልንና የበሽታ ምልክቶችን ለመከላከልና ለማጥፋት መድከም ነው ይላሉ ተንታኞች። ዛሬ የሚያስፈልገው የአየር ብክለትን ከምንጩ ማቆም ነው።
የጤናና ተፈጥሮ አካባቢ ዝግጅት የሰለሞን አባተ አካባቢ ወይም ተፈጥሮ አካባቢ በጤና ላይ ያለውን ተጽዕኖ ያሳየበት ቅንብሩ ነበረ። እናመሰግናለን ሰለሞንን። አሁን ቀኑን ባይሆን ሴቶችና ቤተሰብ
በዩናይት ስቴትስ ኤምባሲ አማካኝነት ባለፈው ሳምንት አጋማሽ አንስቶ ለሶስት ቀናት ጾታን መሰረት ያደረገ ወይም በጾታ ላይ ትኩረት ያደረገ ጥቃትን በተመለከተ ስልጠና ተዘጋጅቶ ነበር ትለናለች መስታወት አራጋው። በስልጠናው ጉዳዩ በቀጥታም ሆነ በተዘዋዋሪ የሚመለከታቸው የአገር ውስጥና የዩናይት ስቴትስ ባለሙያዎች ተሳትፎበታል። በኢትዮጵያ የዩናይት ስቴትስ ኤምባሲ ቃል አቀባይ ኒክ ባርኔት ስለ ስልጠናው ዓላማ ገልጸውልናል። ከተሳታፊዎቹ መካከል በኢትዮጵያ የአቃቢ ሕግና የጋዜጠኞች ከስልጠናው ያገኙትን ጥቅምም አስረድተዋል። መስታወት አራጋውናት እንዳልኩት ያዘጋጀችው ነው።
የሕክምና ባለሙያዎች፣ ፖሊሶችና የሕግ ሰዎች በተለይም በሴቶች ዙሪያ በስፋት የሚሰሩ ጠበቆች፣ የማህበረሰብ መብት ተሟጋቾችና መሪዎች የጾታ ጥቃትን መሰረት ባደረገው ሰፊ ውይይት ላይ ተሳታፊዎች ነበሩ። አዲስ አበባ ኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምባሲ ቃል አቀባይ የሆኑት ኒክ ባርኔት ስለ ውይይቱ ዓላማና ሂደት ማብራሪያ ሰጥተው ነበር።
The panel discussion actually came at the close of a 3-day workshop
ውይይቱ የተካሄደው ለሶስት ቀናት በዩናይትድ ስቴትስ ኤምባሲ የተካሄደውን ስልጠና ተከትሎ ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ወኪል፣ የአካባቢ ጸጥታ ጥበቃ ቢሮአችን፣ የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ መስሪያ ቤትና የዩናይትድ ስቴትስ ዓለም አቀፍ የእርዳታ ድርጅት USAID የተሳተፉበትና በትብብር ያዘጋጁበት ነበር።
The workshop specifically focused on the law enforcement role but it also involved members of civil society.
ስልጣናው በዋነኝነት ጾታን መሰረት ያደረገ ጥቃት ላይ የተቀመጡ ህጎችና አፈጻጸሞች በማህበረሰቡ ላይ ያላቸውን ተጽዕኖ የተመለከተ ሲሆን የማህበረሰብ ተቋማትንም ያካተተ ነበር። ወደ 20 የሚጠጉ በተለያዩ ሙያዎችና አካባቢዎች የሚሰሩ ሰዎችን ጋብዘን የጾታ ጥቃትን በጋራ ሆነው እንዴት መከላከል እንዳለባቸው እንዲወያዩ አድርገናል። ጥቃቱ ከደረሰ በኋላ የፍትህ አካላት ለፍርድ ቤት የሚጠቅሙ መረጃዎችን እንዴት ማሰባሰብ እንደሚገባቸው፣ ፖሊስና አቃቤ ህግ ኃላፊነታቸውን እንዴት መወጣት እንዳለባቸው፣ በዚህ ሁሉ ሂደት ውስጥ ደግሞ የጾታ ጥቃት የደረሰባቸውም ተገቢውን የህግ ጠለላ ማግኘታቸውን ማረጋገጥ እንደሚገባ ተወያይተዋል። በዚህ ስልጠና ከዩናይትድ ስቴትስ የህግ አስፈጻሚ ባለሙያዎች በመረጃ አሰባሰብና በህግ አፈጻጸም ላይ ሰፋ ያለ ተሞክሮ አጋርተዋል።
በስልጠናው ከተካተቱት ተሳታፊዎች መካከል በማህበራዊ መገናኛ ብዙሃን የሚሰሩ ጋዜጠኞች ነበሩ። ለጋዜጠኞች ስለ ጉዳዩ የተሻለ መረጃን መስጠት መሰረታዊ እንደሆነ ኒክ ባርኔት ይናገራሉ።
But of course another aspect of combating gender-based violence is to raise awareness.
ሌላኛው በዋነኝነት በውይይቱ ከተካተቱትና ትኩረት መስጠት የፈለግነው ጾታን መሰረት ያደረገ ጥቃት ሲደርስ እንዴት መረጃን ለህዝቡ ማድረስ እንደሚገባ ለጋዜጠኞች ለማሳወቅና በውይይቱ ተሳታፊ ከነበሩት ጉዳዩ ከሚመለከታቸው ጋር በቅርበት እንዲገናኙ መድረኩን ፈጥረናል። ይህንን ሁኔታም ለማህበረሰቡ በብቃት እንዲያስረዱና ግንዛቤ ሊፈጥሩ የሚችሉበትን እድል ለማመቻቸት በማሰብ ነው ያገናኘናቸው።
በዚህ ውይይትና ስልጠና ላይ ተሳታፊ ከነበሩት መካከል ወይዘሪት ሐወኒ ታደሰ በፌደራል ጠቅላይ አቃቤ ህግ አቃቤ ህግ ናት። በኢትዮጵያ ጾታን መሰረት ያደረገ ጥቃትና ህጉን በተመለከተ በጥቂቱ አብራርታልናለች። በዩናይትድ ስቴትስ ኤምባሲ አማካኝነት የተዘጋጀው ውይይት ጠቀሜታውን በመግለጽ ትጀምራለች።
እንደ ፖሊስ መርማሪ ፖሊሶች፣ የጤና ባለሙያዎች፣ አቃቤ ህጎችን ጨምሮ አጠቃላይ የፍትህ ስርዓቱ ከዚህ ጾታን መሰረት ካደረገ ጥቃት ያለውን ግንኙነት በተመለከተ ነበር ስልጠናው። በጣም ጠቃሚ ስልጠና ነበረ። ህጎች አሉ ዓለም አቀፍ ስምምነቶችንም ጨምሮ የወንጀል ህጎች አሉ። ይህንን ነገር ስጦታን መሰረት ያደረገ ጥቃቶችን ፕሮቴክት የሚያደርጉ እና ከኢትዮጵያ አንጻር የኢትዮጵያ ህጎችን ዲስከስ አድርገናል። የዩኤስ አቃቢ ህግ ነበረች አንደኛውን ስልጠና የሰጠችን። በእኛ ሀገር በፌዴራል ጠቅላይ አቃቢ ህግም ሴቶችና ህጻናት ዳይሬክቶሬት ቡድኖች የመጣ ፕሬዘንት የተደረግን አለ። አጠቃላይ ኢትዮጵያ ያጸደቀቻቸው ራሷም ያወጣቻቸው ህጎችን በተመለከተ እንዲብራሩ ተደርጓል።
ህጉ ምን ያህል ጥብቅ ነው? ሴቶችን በተመለከተ በተለይ ደግሞ ከጾታ ጋር በተገናኘ ለሚደርሱ ጥቃቶች
አሁን ላይ ያሉት የጥፋትን ክፍሎች የሚያጠቃልል ህጎች አሉን። አሁን የቅጣት መጠኑ ፌር ነው አይደለም የሚለው ሌላ ጉዳይ ነው። ከህጎቹ አቀራረጥም የሚመነጭ ነገር ነው። ስለዚህ አሁን ባለው ግን የኢትዮጵያ ስርዓት በቂ የጾታን ጥቃት አድሬስ ሊያደርግ የሚችሉ ሊመልስ የሚችሉ ህጎች አሉ።
ተፈጻሚነቱስ ምን ያህል ነው?
ተፈጻሚነቱ ዲንግ የሚያደርገው እንዳልኩሽ ክስ ይዘስለሄድሽ ብቻ ሁሌ ማሸነፊነት ማለት አይደለም። ማስረጃ ምዘና ሲደረግ በፍርድ ቤት የከሰሱን ክስ በዛ አቃቢ ህግ ነው መጀመሪያ ሚዘን ያለበት። ፍርድ ቤት ለሄዶ ኤፌክቲቭ እንዲሆን ወይም ውጤታማ እንዲሆን ፍርድ ቤትም በተቀመጠው የህግ ፍሬም ውስጥ ወይም አጥር ውስጥ ተገቢ ውሳኔ እንዲሰጥ ከተሰጠው ጥፋተኛ ለማስፋት ያለች ማስረጃ ያነሱ ነው። ማስረጃው ደግሞ የሚደረገው በምርመራ ጊዜ። ስለዚህ ሞሮፍ የፍርድ ቤት ላይ ካሉ ክፍተቶች ይልቅ የምርመራ ስራችን ላይ በደንብ መጠናከር አለብን የሚል እምነት ያለኝ ነው።
ታምራዊት ወልዱ በኢቢኤስ ቴሌቪዥን እና በአዲስ ነገር ጋዜጣ በጋዜጠኝነት ሰራለች። በስልጠናው ከተሳተፉት መካከል አንዷ ናት።
ጾታን መሰረት ያደረገ ጥቃቶች በመገናኛ ብዙሃን ሲተላለፉ ወይም ለህዝብ አድማጭ ተመልካች ሲደርሱ እንዴት ሆኖ ነው መቅረብ ያለባቸው? ይዘታቸውስ ምን ይመስላል? የሚዘገቡት ዘገባዎች ወይም የሚተላለፉት መረጃዎች ጉዳቱ ላይ ነው እንጂ ትኩረት ያደረገው አደጋው ለደረሰባቸው ሴቶች የሚፈጥረው መፍትሄ ምንድን ነው? አደጋውን ያደረሱባቸው ሰዎች በዚህ ጉዳይ ላይ የታሪኩ አንድ አካል እስከሆኑ ድረስ ምን መደረግ አለበት የሚለውን ከዘርፍ ባለሙያዎች ጋር እንዲሁም ደግሞ ከአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር ከሆነችው ዶክተር አዳረጅ አጋረደች ጋር በዘርፉ ጠለቅ ያለ ውይይት ተደርጎበታል። ትምህርት ተሰጥቶናል። በተለይ ጋዜጠኞች እንደዚህ አይነት ነገሮችን ሲዘግቡ ወይም ህዝብ ሲያደርሱ አደጋውን ከመዘገብና አሳዘኝ ህዝብ እንዲወደው እንዲያዝን ልብ እንዲነካ አድርገው ከማቅረብ ባለፈ ለህብረተሰቡ መፍጠር አለበት መፍትሄ ማሳወቅ የሚለውን ዋና ነገር እንዲጫወት ከፍተኛ ትኩረት እንዲያደርግ ራሱን በእንደዚህ አይነት በህግም ሆነ ጾታን መሰረት ባደረጉ ጥቃቶች ላይ ህጉ ምን ይላል፣ የህክምና አገልግሎት አሰጣጥ ላይ ያለውን ነገሮች ምን ይመስላል የሚለውን ጋዜጠኛው የራሱን አቅም እና ክህሎት አዳብሮ በእንደዚህ አይነት ነገሮች ላይ በመገናኛ ብዙሃን እንዲያስተላልፍ ከተከሰተው ክስተት ባለፈ የነፍስ ሀሳብን ከማቅረብ አንጻር እንዲዘግብና የራሱን አቅጣጫዎች እንዲያስቀምጥ በዘርፍ ባለሙያዎች የተደረገ ውይይት ነበር። እንግዲህ ይህንን ይመስል ነበር ባጭሩ።
ኒክ ባርኔት የዚህ ውይይት ዋነኛ ዓላማ የጾታ ጥቃትን ለመከላከል መረጃን በትክክል ለማዳረስ የተደረገ የሶስት ቀን ስልጠና እንደተሰጠና ውይይቱ ስኬታማ እንደነበር ተናግረዋል።
በጾታ ጥቃት ዙሪያ በግልጽ ካልተወያየን ለውጥ ለማምጣት አንችልም። ለሁሉም የማህበረሰብ አካል ውይይቱ በበቂ ባይዳረስም በማህበራዊ የመገናኛ ብዙሃን ሐሳቡን በማንሳትና በሰፊው ለመነጋገር መረጃን ለማድረስ መነሻ ይሆናል ብለን በማሰብ ነው። ይህ የውይይትና የስልጠና መድረክ ወደፊት ጾታን መሰረት ያደረጉ ጥቃቶችንም ለመከላከልም ሆነ ጥቃቱ ከደረሰ በኋላ ለሚደረጉ እርምጃዎች ጠቃሚ ነው የሚሆነው።
በመጨረሻም የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒክ ባርኔት ቀጣይ ተመሳሳይ የውይይት መድረኮች ለማዘጋጀት እቅዶች እንዳሉ ገልጸውልናል።
የነኝህና የሌሎች በኢትዮጵያ ዕውቅ ድምፃውያን የምናውቃቸው በርካታ ሙዚቃዎች ዜማ ደራሲ ሻለቃ ግርማ አድጉ ናቸው። ዛሬ በሕይወት የሉም፣ በትላንትናው ዕለት አርፈዋል።
ከዜማ ስራዎቹ በላይ የቅንብር ስራዎቹ በጣም ይበዛሉ ይመስለኛል። ኮሎኔል ሳህሌ ደቃቁን በሌሎችም የተደረሱትን ብዙዎቹን የክብር ዘበኛ ባንድ ውስጥ ሙዚቃዎቹን ኦርኬስትራውን በማቀናበር ማለት ነው።
እኒህ ደግሞ ልጃቸው ጌታ ያውቃል ግርማ አድጎ ናቸው። ሌሎች የቤተሰብ አባላት ጨምረን ሻለቃን እንዘክራለን።
አድማጮች ለምሽቱ ያዝነውንም በዚሁ መቋጨታችን ነው። የትግርኛ ስርጭት ይቀጥላል።
በእኛ በኩል ሰላም ደናደሩ ምን ለያስተናገርናቸው አዲሱ አበበና
አሉላ ከበደ ነን። ደናደሩ አስተላለፍ።